ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ካጠናቀቅነው ሳምንት የመረጥናቸውን ዝግጅቶች ይዤ አብራችሁ ቆያለሁ። የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባውን አጠናቋል። ዘገባ ይኖረናል። በሌላ በኩል የሶማሌ ክልል ሲቲ ዞን አራት ነዋሪዎች መገደላቸውና ሁለት ሰዎች ታፍነው መወሰዳቸውን ገለጸ።
እዛ የኛ ወረዳ ገብቶ የእንትን ልዩ ፖሊስ ምንድነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችን ከዛ ነው የተወሰደው። የኛ ክልል ውስጥ ነው እሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም።
ዘገባውን ይዘን እንመለሳለን። በሌላ በኩል አባገዳ ጅሎ የሰላም ሳምንት ጥሪ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችም በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ገልጸዋል። የሁሉንም ዝርዝር ዘገባዎች ይዘናል። ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። በኢትዮጵያ የተካሄደ ያለው ለውጥ ጥልቅ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ አስታውቋል። ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችን በተቀናጀ መንገድ እየተመሩ ተግዳሮቶች ሆነውበታል ብሏል። በኢህአዴግ አባል ድርጅቶች መካከል የአካሄድ ዝንፈቶችና እርስ በርስ የመጠራጠር ችግር በቀጣይ እንዲስተካከሉ ከመግባባት ላይ መደረሱን ነው ስራ አስፈጻሚ ኮሚቴ ያመለከተው። ከነዚህ ሁኔታዎች ግን በዝርዝር አልተብራሩም። የኢህአዴግ ጽህፈት ቤት ለአሜሪካ ድምጽ የላከውን መግለጫ የተመለከተው እስክንድር ፍሬው ተከታዩን ዘገባ ልኳል።
ስብሰባው መደበኛ ቢሆንም በአገሪቱ ያሉ አንዳንድ ሁኔታዎች መደበኛ የሚባሉ አይደሉም። ከጥር 7 እስከ ዛሬ ጥር 10 ቀን ያካሄደውን ስብሰባ ያጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫም ይሄንን የጠቆመ ነው። ተስፋዎችና ፈተናዎች ጎን ለጎን እየሄዱ መሆኑን ያስረዳው ባለፉት 4 ቀናት ሲመከር የቆየውም በዚህ ባለ ሁለት ገጽታ ያገሪቱ ሁኔታ ላይ መሆኑን አስተውቋል። ስራ አስፈጻሚው እንዳለው ለውጡ ባስገኛቸው ውጤቶች፣ ባጋጠሙት ተግዳሮቶችና ወደፊት ሊያጋጥሙ በሚችሉ ሁኔታዎች ላይ በጥልቀት መክሯል፣ የድርጊት አቅጣጫም አስቀምጧል። በዚህ መሰረት ባገሪቱ በታየው ለውጥና 11ኛው የኢሃድግ ጉባኤ ባስቀመጣቸው አቅጣጫዎች መሰረት የፖለቲካ ምህዳሩን ማስፋት የቻሉ እርምጃዎች መወሰዳቸውን ስራ አስፈጻሚው አስተውሷል። ከናት ተገባበር ችግር ቢሆን ህዝቡ የመሰለውን በነጻነት የሚገልጽበት የፎይታ ስሜት መፈጠሩን፣ ታራሚዎችና ፍርደኞች በይቅርታና ምህረት መለቀቃቸውን፣ በትጥቅ ትግል ሲንቀሳቀሱ የነበሩ ተፎካካሪ ኃይሎችም ወደ አገር ቤት መመለሳቸውን፣ የሰብአዊ መብት ጥሰቶችን ለማረም የተወሰዱ እርምጃዎችም መኖራቸውን እንደዚሁም ሌሎችን በአዎንታዊነት ጠቅሷል መግለጫው። በሌላም በኩል ለውጡ እንደዚህ ጥልቅ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ከተስፋው በተቃራኒ ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ ገምግሟል። ለውጡ አሁንም ህዝባዊ መሰረት ይዞ በኢህአዴግ እየተመራ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል በማለት ገልጿል። ከለውጡ በተቃራኒ ያሉ ኃይሎች ህዝብ ለማደናገርና ድጋፍ ለማግኘት በተለያየ መንገድ እንደሚንቀሳቀሱም አመልክቷል። ለውጡን ተከትሎ በህዝቡ ውስጥ ያሉ ብዥታዎችንና በለውጡ ወቅት ሊያጋጥሙ የሚችሉ የአመራር ግድፈቶችን እንዲሁም ማንነትንና ሌሎች አጀንዳዎችን ለዓላማቸው ማስፈጸሚያ ምክንያት እንደሚያደርጉም ነው ያብራራው። እነዚህን አጀንዳዎች ምክንያት በማድረግና ጽንፈኛ አካሄድ በመከተል የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት፣ አካልና ንብረት ላይ ጉዳት እንዲደርስና ዜጎች ከመኖሪያቸው እንዲፈናቀሉ እየሰሩ እንዳሉም ታይቷል ሲል ይቀጥላል። የኢህአዴግ ስራ አስፈጻሚ ኮሚቴ ከአራቱ አባል ድርጅቶች የተውጣጡ 36 አባላት ያሉበት ነው። ገዢው ፓርቲ ኢህአዴግ፣ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድንና ህዝባዊ ወያኔ ሓርነት ትግራይ ህወሓትን ያቀፈ ግንባር ነው። በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ግን በእነዚህ አባል ድርጅቶች መካከል ያለውን አንድነትና የዓላማ ትስስር ጥያቄ ውስጥ ያስገቡ ክስተቶች ሲታዩ ቆይተዋል። የስራ አስፈጻሚ ኮሚቴው ስብሰባ የተካሄደውም እነዚህ ሁኔታዎች እያነጋገሩ ባሉበት ወቅት ጭምር ነው። የህግ የበላይነትን ለማስከበር በፌዴራል መንግስቱ እየተወሰዱ ያሉ እርምጃዎች ለምሳሌ በህወሓት መተቸታቸው የአደባባይ ሚስጥር ነው። ሁለቱ አካላት በሰብአዊ መብት ጥሰትና በሙስና የሚፈለጉ ተጠርጣሪዎችን በቁጥጥር ስር በመዋል ጉዳይ ላይ አንድ አቋም መያዛቸውም አይታይም። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተር ጌታቸው አሰፋን ለመያዝ በሁለቱ ወገኖች መካከል እየተካሄደ ያለው ንግግር ምን ላይ እንደደረሰም ግልጽ አይደለም። በህወሓትና በአዴፓ መካከል ያለው ልዩነትም እንደዚሁ በአደባባይ ሲንጸባረቅ የቆየ ነው። የሁለቱ ፓርቲዎች አመራሮች አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ያስተላለፉት የሰላም መልእክትም ልዩነቱ ወደ ግጭት እንዳያመራ ለማድረግ የታሰበ ነው። ወደ ዝርዝር ሁኔታዎች ያልገባው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ በአባል ድርጅቶች መካከል ባለው ግንኙነት ላይ ውይይት መደረጉን አስረድቷል። በለውጡ ምንነት፣ በለውጡ ውስጥ ባለው ሚናና በወደፊት አቅጣጫዎች ላይ የተሟላ ያስተሳሰብና የተግባር አንድነት ፈጥሮ በኩል ሚዛን እየተጓዛ ለመሆኑን ያመለከተው በግንባሩ አባል ድርጅቶች መካከል ያሉ ያካሄድ ዝንፈቶችና የርስ በርስ መጠራጠር በግልጽ መነሳታቸውን ትግልም እንደተደረገባቸው ጠቁሟል መግለጫው። እነዚህ ችግሮች በቀጣይ እንዲስተካከሉም ከመግባባት ላይ ተደርሷል ነው ያለው። ይህ ምን ማለት ነው? የማስተካከያ እርምጃዎቹስ ምንድናቸው የሚለው ግን አልተብራራም። የኢሃደግ ስራ አስፈጻሚ ኮሚቴ በዚሁ መግለጫው ውይይት የተደረገባቸውን ሌሎች ነጥቦችና የተደረሰባቸውን ድምዳሜዎችን ማስቀምጧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የሶማሌ ክልል ሲቲ ዞን አራት ነዋሪዎች መገደላቸውንና ሁለት ሰዎች ታፍነው መወሰዳቸውን ገለጸ። የዞኑ የወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ጣይብ ለቪኦኤ እንደገለጹት የአፋር ልዩ ኃይሎች ከሁለቱ ክልሎች ድንበር ርቆ ወደሚገኘው ገብለሉ ወረዳ ገብተው ይህንን ጥቃት እንደፈጸሙ ተናግረዋል። በሶስት አወዛጋቢ ቀበሌዎች የተነሳ ግጭት ውስጥ የገቡት የአፋር እና የኢሳ ሶማሌ ላለፉት ሳምንታት ሰላም ርቋቸው ቆይተዋል። አዲስ ቸኮል ተጨማሪ ዘገባ አለው።
በሶማሌ ክልል የሲቲ ዞን ወንጀል መከላከል ኃላፊ ኮማንደር መሐመድ አብዱላሂ ዛሬ እንደገለጹልን ገብለሉ በተባለ ወረዳ ውስጥ አፋር ልዩ ኃይል ሰርጎ በመግባት በፈጸመው ጥቃት አራት ሰዎች ተገድለዋል። ከተገደሉት ባሻገር ሁለት ሰዎችም ታፍነው ተወስደዋል ብለዋል።
ሲቲ ዞን ገብለሉ ወረዳ ውስጥ ነች። እልም ድርግ የሶስና ሱጌ ገለ ገለብ ደግሞ ተወስደዋል። ይሄ ጉዳይ በትላንትና የተከሰተ ነው። እዛ የኛ ወረዳ ገብለሉ ወረዳ ገብቶ የእንትን ልዩ ፖሊስ ምንድን ነው የአፋር ልዩ ፖሊስ እዛ ነው የተገደሉት። እነዚህ ሰዎችም ከዛ ነው የተወሰደው። የኛ ክልል ውስጥ ነሱ ቀድሞ ወደዛ የተወሰደ ስፋልት አካባቢ ያለው አይደለም ማለት የአዋሽና የጅቡቲ መስመርም አይደለም።
ወደ
ጅቡቲ እና የኛ መሀል ያሉት በሲቲ ሰው አካባቢ ነው ይሄ ነገር ድርጊት የተፈጸሙት። እና ችግሩ እነሱ እዛ አካባቢ አልተሰዳ መሰለኝ የኛ ክልል ተሰደዋል። ባለፈው ጊዜ አብዲ ላይ እየደረገ የነበረው ድርጊቶች እንዳለ ነው ይሄም እየተደረገ ያለው።
የሞቱ ሰዎች ሳሉ
አሉ ሰዎችና ስምስራቸው አልተላለፉም።
ቁጥራቸውስ
እስከ አራት ነው የተባለ ነው ያሉ።
ስለ ጉዳዩ አፋር ክልል ምላሽ እንዲሰጠን የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ለማግኘት ያደረግነው ጥረት አልተሳካልንም። የክልሉ ፖሊስ ኮሚሽን ህዝብ ግንኙነት ግን ስለ ጉዳዩ መረጃ እንደሌለው ገልጸውልናል። በተያያዘ ዜና በጅጅጋ ከተማ የሚገኙ የኢሳ ጎሳ ተወላጆች በአካሄዱ ስብሰባ የአፋር ክልል ልዩ ኃይል እየፈጸመ ያለውን ጥቃት ተቃውመዋል። የፌዴሬሽን ምክር ቤትም ሶስቱ አወዛጋቢ ቀበሌዎች የራሳቸውን እድር በራሳቸውን እንዲወስኑ ሁኔታዎች እንዲያመቻችላቸው ጠይቀዋል። በፌዴራል ጤና ጥበቃ ሚኒስቴር የሶማሌ ክልል የጤና ዘርፍ አማካሪ የሆኑት ዶክተር ሙሴ አብዶሽ ሀሰን በ2007 ዓ.ም ሶስቱ ሶማሌ የሚበዛባቸው ቀበሌዎች ወደ አፋር ክልል እንዲካለሉ ሲወሰን ራሳቸውን በራሳቸው እንዲያስተዳድሩ በሂደትም ልዩ ዞን እንዲሆኑ ታስቦ የነበረ ቢሆንም ቀበሌዎቹ ግን ሊለሙ ባለመቻላቸው የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ተከትሎ ራስን በራስ የማስተዳደር ጥያቄ አንስተዋል ብለዋል። ሆኖም የአፋር ክልል መንግስት ለጥያቄዎቹ ምላሽ ከመስጠት ይልቅ ልዩ ኃይሉ ወደ ቀበሌዎች አስገብቶ ግድያ በመጀመሩ የብዙዎች ደም ሊፈስ ይችላል ብለዋል። የአፋር ክልል መንግስት ጥቃት እየፈጸሙ ያሉት የታጠቁ ሰርጎ ገቦች ናቸው፣ እየሞተ ያለውን በዋናነት የአፋር አርብቶ አደር ነው ብሎ መግለጫ መስጠቱ በተመለከተም ከሁለቱም ወገኖች ሟቾች መኖራቸውን አምነው ሆኖም የግጭቱ መነሻ የአፋር ክልል ልዩ ኃይል ወደ ሶስቱ ቀበሌዎች ገብቶ ግድያ በመጀመሩ ነው ብለዋል። በአፋር ክልል ሶስት ሶማሌ የሚበዛባቸው ቀበሌዎች ከታህሳስ 2007 ዓ.ም ጀምሮ በአፋር ክልል ስር መካለላቸውን በመቃወም ከቅርብ ጊዜ ወዲህ የተነሳው ተቃውሞ ለበርካቶች ሞት መንስኤ እየሆነ ነው። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስን ለዘገባው እናመሰግናለን። ሁኔታውን እየተከታተልን ተጨማሪ መረጃዎችን እናደርሳችኋለን። አሁን ወደ ተከታዩ ዘገባችን ነው የምናልፈው። ከታህሳስ 29 ጀምሮ ለሁለት ሳምንታት የታወጀው የሰላም ሳምንት ጥሪ እንደሚቀጥል አባ ገዳ ጅሎ መንኦ ተናገሩ። አባ ገዳ ጅሎ አዋጁ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችን በሰላማዊ ሁኔታ ወደ መነጋገር ሂደት እየመጡ መሆናቸውን ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ዘገባውን አድርሶናል።
በአባገዳ ጅሎ መንኦ የተላለፈው የሰላም ጥሪ ሁለተኛ ሳምንቱ ነው። ሰኞ ህዳር 29 የጀመረው የሰላም ጥሪ ለሁለት ሳምንታት ታውጆ የነበረ ቢሆንም አባገዳ ጅሎ ዛሬ እንደተናገሩት አዋጁ አሁንም እንደሚቀጥል ነው።
የአካባቢው ሰላም እስኪረጋገጥ የሰላም ሳምንቱ ይቀጥላል።
የታወጀው የሰላም ጥሪ ውጤት ማሳየቱንም አባገዳ ጅሎ መንኦ ገልጸዋል።
አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው። ህዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሳሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል። ያንን ተቀብለው ልጆቻችን እየተመለሱ ናቸው። የአካባቢው ህብረተሰብም የሰላም ጥሪውን አስመልክቶ እየተወያየ ነው። ጥሪያችንን ሰምተው የመጡትን መርቀን ወደሚመለከተው አካል አሳልፈናል። የተቀሩትም ለመመለስ ፍላጎት እንዳላቸው ነው የተናገሩት።
አባገዳጅሎ የታወጀው አዋጅ ለጉጂ አካባቢ ብቻ ሳይሆን ለመላው ሀገር የታወጀ መሆኑን ገልጸው በኦሮሚያ በተለያዩ አካባቢዎች የደፈረሰው ሰላም ወደ መረጋጋት እንዲመለስ የአባገዳዎች ህብረት ጥረት ላይ መሆኑን ገልጸዋል። የአባገዳዎችን ጥሪ ተቀብሎ ከመጡት ኤልያስ ጋምቤላ ይገኝበታል። ኤልያስ ከ30 የትግል አጋሮቹ ጋር በሰላም ጥሪው ወደ አባገዳዎች የመጣ ሲሆን የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ነው የተነገረው።
ዋንጭ ኡመኒ ከናቲ ሐላ ከሶን ረሞ አመረ ጅሩፊ ገረሚት ከሶን ኩ አከሚደም መጋልከ ተከሽ ዳ ዋንጭ ቦቺ ገዳ ከናኒ
አባገዳዎች ባደረጉልን ጥሪ እንዲሁም በአሁኑ ጊዜ የኦሮሞ ህዝብ ትግል ያለበትን ሁኔታ አገናዝበን የትግል አጋሮቻችን ከሆኑት ብዙ ልጆች ጋር ይህን ወስነናል። ሌሎች በትጥቅ ትግሉ ሊቀጥሉ የፈለጉና የቀሩም አሉ። እኛ ወደ 30 የምንሆን ግን በውሳኔያችን ጸንተን ወደዚህ ተሻግረናል።
ኤልያስ የትጥቅ ትግሉን ለመቀጠል ስለወሰኑት ጓዶቹ ተጠይቋል።
ትናንት ወደ 9 ልጆች መጥተዋል። ሌሎች ከኔ ጋር የመጡ ልጆች አሉ። ሌሎችም በዱር የቀሩትንም በጣም ነው የምንወዳቸው። እኛ ለኦሮሞ ህዝብ ብለን ነው ወደ ትጥቅ ትግል የወጣ ነው። አሁን ደግሞ የኦሮሞ ህዝብ ወደ ሰላማዊ ትግል ጠርቶናል። እኔ በግሌ ተማምኜ የመጣሁት ይህን መንግስት አይደለም። ይህ መንግስት የማይገባ እርምጃ ሊወስድብኝ ይችላል። ነገር ግን ህዝቤ ስለኔ በፍጹም እጁን አይሰጥም። እኔ በህዝቡ ተማምኜ ነው የመጣሁት።
የኦሮሞ ነጻነት ግንባር የጉጂ አካባቢ የኦነግ ሰራዊት አዛዥ መሆኑ ስለተነገረውና ሰላማዊ ትግል ለማድረግ ተስማምቷል ስለተባለው ኤልያስ ጋምቤላ ተጠይቋል። አቶ ሚካኤል ቦራን የኦነግ ማዕከላዊ ኮሚቴ አባል ናቸው።
ኤልያስ ጋምቤላ ለሚጌታው አጀጃን ወራለ ብልስማ ኦሮሞ ዞኒ ሰና እንጅሩ ዋን ኦሎላ ከናሞ ሶሻል ሚዲያ
የኦሮሞ ነጻነት ግንባር ኤልያስ ጋምቤላ የሚባል አዛዥ በዚያ አካባቢ የለውም። መረጃውን ደግሞ ማህበራዊ ሚዲያ ላይ ነው ያገኘነው። ከዚህ የተገነዘብነው ነገር ቢኖር መንግስት በኦነግ ላይ የከፈተውን ፕሮፓጋንዳ ነው። እንዲህ አይነቱ ነገር ደግሞ ሰላም ያወርዳል የሚል ግምት የለኝም።
አቶ ሚካኤልን ወደ ሰላማዊ የፖለቲካ ትግል ተቀላቅለዋል የተባለው ኤልያስ በኦሮሞ ነጻነት ግንባር ውስጥ የስራ ድርሻው ምንድነው የሚል ጥያቄ ጠይቄያቸው ምንም እንደማያውቁ ነው የመለሱልኝ። የኦነግ ሰራዊት አባል ይሆን ወይ ብዬም ስጠይቃቸው እኔ የኦነግ ሰራዊት አባላትን ስም በሙሉ ስለማላቅ እሱንም ላረጋግጥልህ አልችልም የሚል ምላሽ ነው የሰጡኝ። በጉጂ ዞን አካባቢ የሚንቀሳቀሱ የኦነግ ሰራዊት አባላት በአካባቢው የሚገኙ አባገዳዎች ሰላም ስለማውረድ መጥቶ እንዳናገሯቸው ለአሜሪካ ድምጽ አረጋግጠዋል። በጉጂ አካባቢ በኦነግ ሰራዊት አባላትና በአባገዳዎች መካከል ስለተደረገው ውይይት የኦነግ ማዕከላዊ ኮሚቴ አባል አቶ መካኤልን ጠይቄያቸው ነበር። እሳቸውም ስለ ውይይቱ ድርጅታቸው የሚያውቀው ጉዳይ አለመኖሩን ነው የገለጹት። በአባገዳጅሎ መንነው የተላለፈው የሰላም ጥሪ ነዋሪዎችን አስደስተዋል። በዚህ በሁለት ሳምንት በአካባቢያቸው አንጻራዊ ሰላም መታየቱን ነዋሪዎች ይናገራሉ።
ሁምኒ ወራና ናኑ ብራት ውስጥ ስቆጥ ይርቱ ኡመን ነሄ ቱሬ በረሬ ቱሬ ድራኮከ ሰቡኤ ቱሬ
የመከላከያ ኃይል ወደ አካባቢያችን ሲመጣ ነዋሪው ተደናግጦ ነበር። ጦርነት ይነሳል ብሎ የሰላም ጥሪው ስለታወጀ አካባቢው ተረጋግቷል። ሁኔታው እንደተፈራው አይደለም። ይሄ ደግሞ የአባገዳዎች የሰላም ጥሪ ውጤት ነው ብዬ ነው የማምነው። ይህ ነገር እንዲሁ ከቀጠለ መፍትሄ ያስገኛል የሚል ግምት አለኝ።
ሌላ አንድ የምዕራብ ጉጂ ዞን ነዋሪ ስለ ሰላም ጥሪው ቀጣዩን ብለዋል።
አዋጁ እንዲቀጥል ነው ፍላጎታችን። ሰው ሁሉ ያለ ስጋት ተኝቶ እንዲያድር፣ በሰላም ወጥቶ እንዲገባ የአባገዳ የሰላም ጥሪው ቢቀጥል ጥሩ ነው። እኛ ሰላም ፈላጊ ስለሆንን እኔም በግሌ በሰላም ብንኖር በሰላም ወጥተን ከገበያ ሽምተን ብንገባ መውጫና መግቢያ የተከለከልን ሰዎች በሰላም ወጥተን ብንገባ ነው ፍላጎታችን።
አቶ ሮባት ወጬ የምስራቅ ጉጂ ዞን አስተዳዳሪ በአባገዳ ጅሎ መኖ የተላለፈው የሰላም ሳምንት ፋይዳን እንዲህ አብራርተዋል።
ሶርቤንኩኒ ተቆፋው መንከይና ከውን ለጌፈት
ይህ የሰላም ሳምንት ህዝቡ እንዲደማመጥ አድርጓል። ሁለተኛ ደግሞ እየተደረገ ባለው ትግል ውስጥ የኦሮሞ ህዝብ ባለቤትነቱን ያረጋገጠበት ሳምንት ነው።
አቶ ሮባ የአባገዳ የሰላም ጥሪ ሊቀጥል እንደሚገባ ገልጸው አሁንም ነፍጥ ይዘው በአካባቢው የሚንቀሳቀሱ ኃይሎች ጥሪውን ሰምተው ይመለሳሉ የሚል ግምት አለኝ ሲሉ አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች የምትከታተሉት ከካቢና ቪኦኤ የሚተላለፍላችሁን የወጣቶች ፕሮግራማችንን ነው። ወደ ተከታዩና ቀደም ሲል በመግቢያችን ወደ አስተዋወቅነው ፕሮግራም ነው የምናልፈው። ባለፈው ጥር ወር አንድ የአራተኛ ዓመት የህግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ህይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ነዋሪ ነበር ሲሆን በግጭቱ ህይወታቸውን ካጡት 3 ተማሪዎች አንዱ አደጋው ከደረሰበት ጊዜ ጀምሮ ሊማርበት የነበረ ዩኒቨርሲቲ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም የህብረተሰብ ክፍሎች የሟቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። መስፍን አራጌ ከደሴ ተጨማሪ ዘገባ ልኮልናል።
አብዱና ነኛ ወሰንቶኛ ሳድጄ
አገሩን ያገለግላል ተምሮ ብለን ቢከምን ወደረጃው ታደርሱ ሁሉ ቀራ
ህይወት ሸክማን ላከበደችባቸው ወይዘሮ ጥሩዬ ሰይድና ለድሜ ባለጸጋው የተራራጋራቸው አቶ ሰይድን ሬስ ሀዘን ከመርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለወግ ለማረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ካሶሳ ዩኒቨርሲቲ ልጃቸውን የመመረቅ ዜና ሲጠባበቁ የነበሩ ታዛውንት አባትና እናት ምስራች ሳይሆን መርዶ አረዷቸዋል። አብዱ ሰይድ አቶ ሰይድና ወይዘሮ ጥሩዬ 30 አመታትን በተሻገረ የትዳር ህይወታቸው ካፈሯቸው 4 ልጆች 3ኛው ነው። የመጀመሪያ ልጃቸው መከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ አመታት ተቆጥረዋል። ሁለቱ ልጆቻቸው የለት ጉርስ ፍለጋ ለለት ስራ አድረዋል። ደህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው ጥጥፈት ለው ባጠራቀሟት ሽርፍራፊ ሳንቲም አይዘው ሄሉታል። በትምህርቱ እንዲበረታ እሱም የትምህርት ጊዜውን አጠናቆ ለረፍት ሲመጣ የሚቆጠበው ጉልበት የለውም።
አብዱና ነሽማይ ቀበረም ለርፈት ይመጣ ዋቀርቶ ጨሰው ነው ዘማዱ አክስሎ ነው ክሳል ግማሹ ለባለንጨቱ ግማሹ ለነሱ ግማሹ ለኔ እሱ ነበር ጧሪ
ወንድሞቹ እናትቱ ተለሉ ሹ አውኑ ወዲያ ወዲህ ተሄዱ ተጣጋብሮም ያበላይ ለሊያና አጥሙ ምንም ማረግ የለም ምንም ሁላችንም ሀጅነን ሁላችንም እንሞታለን ምጥር የለ
አማሉ ጥሩ ስራው ጥሩ በሰው መነቃቀፍ አይወድ እንደው ሁሉንም ይወደደው ልጅ ነው አላህም በሚያቀኑ ማጋ
በተለይ ደግሞ ቤተሰቦቹን በተሻለ ኑሮ እንዲኖሩ ረም ሲመጣ ከሰላክስሉ ያረም ስራ የርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብሎ ብር ሰጥቶ ምህል ልጅ
ታላቋን ሶማሊያ እሁንና አድርግ በሚል በመሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ1970ዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት ያበሻ ጀግኖች አንዱ ነበሩ አቶ ሰይድ። ከዋርዴርስ ከካራማራ ከጎዴስ ከቀብሪ ዳሃር ወራሪውን ያርበደበደው ጉልበት ዛሬ የለም። ከ8 አመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ የዚህ ዳሃገር ተረካቢ ለጋ ወጣት ህይወት ግን በአንዲት ድንገተኛ ቅጽበት ከጉዟ ተገታች። በቅርቡ በአሶሳ ዩኒቨርሲቲ በተከሰተው ግጭት አብዱን ጨምሮ 3 ወጣቶች ለሞት ተዳረጉ።
እኔማ አንድ ያመቀረኝና ተውለታ ማቀረኛ እዚህ አልፈልና አልችል አፉ በተናገረ ያለ ሀገራም ለሰዎችም በጅቶ ለኔም በጅቶ እዛ ጦር ሰዋሃትን ከዲያ ጓደኞችን ቢያይ በአንድ እጁ 2 ጀሪካን ጠለጠላል። ሀገር ያለቀሰለ ልጅ እንዴት ተሰራው
ማረጓለኛ ለዛ እንኳን እኔ ሲሄድ ቢያገር ይሄድ ሸዋ ከሌ አላረም ሁሉም አገር ደቡብም ሰሜንም ምስራቅም አልቀረ። ኧረ ተውጭ የሄዱት ልጆቹ በተደብቂን እያዩ እያለቀሱ ነው። እንኳን ኢትዮጵያ ላይ ያሉት ውጭም የሄዱት አዘኑ ደርሷቸዋል። ራሮቱንም እየተሰማኝ ነው።
ያልሞተበት 10 ላይ ስለሞተበት አጭሩንም መናገራቸው
በሐዘን ለተሰበረው ልባቸው መጠገኛ በንባለዛለ ሁለንተናቸው ማጽናኛ የደሴና የኮምቦልቻ ከተማ ኗሪዎች ድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ ያያልን ያዛውንቶቹ ተስፋ ይጨልምም የሚሉ ለበብርቶች ከልብ የሚዘልቅ ቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ከላው
ትምርቱ እጅግ በጣም ጎበዝ የሆነ በየቀኑ ከ10 ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ አይን ነው ማለት ነው። ይሄ ልጅ ያጡ ቤተሰቦቹ ጅግ ተስፋ በቆረጠ ስሜት ጅግ ባዘነ ስሜት ውስጥ ነበርውና ይሄ ነገር በዚህ መከጠል የለበትም አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል ሃይማኖት ሳይለይ ዘር ሳይለይ ጾታ ሳይለይ ጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴውን ያቋቋመው። የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይሄን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች እንደሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ህጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያውያን ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117000 ብር ሰብስበናል። ለዚሁም ጥምር ኮሚቴ ነውና የኮምቦልሻው ኮሚቴ አለ። በኮምቦልሻው ደግሞ 100000 ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል።
ኮሚቴው ጅግ በከፋ ድህነት ውስጥ የሚኖሩት ያብዶላጆች በቀሪ ድሚያቸው የኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሀዘናቸውን ባስቀር መቀነስ እንደሚቻል ያምናል።
እንግዲህ በእውነት ያሰብነው ምንድነው የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም ተጠግተው ዘመድ ጋር ያሉት የርሻ መሬትም የላቸው የሰው እጅ ተጠብቀው የሚኖሩ ሰዎች ናቸውና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ስርጅና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋልና ለነሱም ይሁን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃሉ ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይህ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛ ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን የካርታ ብረት።
እንባ ያፈዘዘው አይናቸውን እየጠራረጉ በንፍስፍ የወላጃን ጀታቸው ጎንበስ ቀና ያሉ ሀዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ።
አይ እኔን አግኝቻለሁ እናንተን አግኝቻለሁ አቦታው ጎኔ ሀዘኔ ከፈልላል የመጣችሁ ጊዜ በእናንተ አምላክ ቆያችሁ ያገር ራስ አምላክ አርጋችሁ
የአገር አምላክ የመውለድ አምላክ የዜግነት አምላክ እሱ ውለታችሁን አላክ ታላህ አግኙት እንጂ
የገደለው ባልሽ የሞተው ወንድምሽ ይላሉ የአካባቢው ነዋሪዎች ሲተርቱ። ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም።
በእኛ ዘመን ኢትዮጵያ እንደዚህ ያለ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ ሀገሪን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች የተሻለች እንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሐሳብ ሰማ ብሎ ሀገር ወደ አልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰባይነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ህዝብ ከዚህ መማር ያለበት ያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት ወንድም እህቴ ወደምንባባል ወደ ቀደመ ሴታችን ልንመለስ ይገባል።
ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ክብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልብ ሆነ ያስፈልጋታል። የአካባቢው ሽማግሌ አቶ ሰይድ ኢማም ይሄንን ያረጋግጣሉ።
የበደለኝንም እንትን ያለኝንም አውፍ እያልኩ ነው። ሲሞቱ ታይሞቱም ተቀሩ አስታራቂ ሽማግሌ ሞልቷል ያስታርቅናል።
የቦሩ ሜዳ የመጀመሪያ ደረጃ ሆስፒታልም የአብዱ አባቴ አይን ብርሃን ችግር በሕክምና እንዲፈወስ ከሆነ አቅሙ የፈቀደውን ያለ ማገዝ ዝግጁ መሆኑን በስራ አስኪያጁ በአቶ ሲሳይ ተበጀ በኩል አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ።
መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች አሁን ወደ ቀጣዩ ዘገባችን ነው የምናልፈው። የምስራቅና አፍሪካ ቀንድ ሀገሮች በመንግስታት እንደ አውሮፓውያን አቆጣጠር በ2011 ዓ.ም በሰላማዊ የተቃውሞ ሰልፎች ላይ በፖለቲካ መሪዎችና በጋዜጠኞች ላይ በግልጽ ጭቆና አካሂደዋል ሲል Human Rights Watch የተሰኘው ዓለም አቀፉ የሰብአዊ መብት ድርጅት አስታወቀ። የአካባቢው መንግስታት የህዝቦች ሐሳብን በነጻነት የመግለጽና የመሰብሰብ መብቶች እንዲከበሩ ይበልጥ እንዲሰሩ ሲሰሩ እንዲሁም የጸጥታ ኃይሎች ወንጀል ፈጽመው ሲገኙ በህግ መጠየቃቸው ማረጋገጥ እንደሚኖርባቸው ሂዩማን ራይትስ ዎች ዛሬ ናይሮቢ ላይ ይፋ ባደረገው የዓለም ሪፖርቱ አሳስቧል። ሰለሞን ክፍሌ እንዲያሰራል።
ሂዩማን ራይትስ ዎች ይፋ ያደረገው 29ኛው ሪፖርቱ 674 ገጾች ያሉት ሲሆን ከ100 በላይ የሚሆኑ ሀገሮችን የሰብአዊ መብቶች አያያዝ መርምሯል። በሱዳን በደቡብ ሱዳንና በሶማሊያ ብሔራዊ የጦር ኃይሎችና ታጣቂ ቡድኖች ሲቪሎች ላይ ጥቃት አድርሰዋል። በእነዚህ 3 ሀገሮች ውስጥ እየተካሄዱ ያሉ ግጭቶች ብዙ ሚሊዮን ህዝብ አፈናቅለዋል። ተፈናቃዮቹ ደግሞ እዚያው በሀገራቸው ውስጥና በተጎራባች ሀገሮች ውስጥ ይገኛሉ። ኢትዮጵያ ግን ባሳለፍነው ዓመት 2018 እንደ አውሮፓውያን ዘመን አቆጣጠር የአዎንታዊ ለውጥ ተምሳሌት ሆና አልፋለች ይላል ሪፖርቱ። ዶክተር አብይ አህመድ ባለፈው ዓመት ሚያዝያ በጠቅላይ ሚኒስትርነት ከተሾሙ ወዲህ በርካታ ጠቃሚ ለውጦችን እያደረጉ ናቸው። መንግስታት አመጻና ጭቆናን ሰላማዊ ተቃውሞን ለማፈን በመሳሪያነት እየተጠቀሙ በመሆናቸው ግን በምስራቅ አፍሪካና አፍሪካ ቀንድ የሰብአዊ መብቶች አያያዝ ከመሻሻል ይልቅ ቁልቁል ሄዷል። ፌሊክስ ሆርን በሂዩማን ራይትስ ዋች የኢትዮጵያና ኤርትራን ጉዳይ የተመለከተውን ሪፖርት አዘጋጅተዋል። ኢትዮጵያን ከሌሎቹ የምስራቅና አፍሪካ ቀንድ ሀገሮች እንድትለይ ያደረጋት ምንድነው ሲል በናይሮቢ ኬንያ ቢሮአቸው ደውዬ ነበር። ሚስተር ሆርን
In 2018, Prime Minister Abbey announced a commitment to revise repressive laws, lifted the state of emergency, ordered the release of tens of thousands of political prisoners.
በ2018 ዓመተ ምህረት በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጨቋኝ ህጎችን ለመሰረዝ ቁርጠኛ መሆናቸውን አስታውቀዋል። የአስቸኳይ ጊዜ አዋጁን አንስተዋል። በአስር ሺዎች የሚቆጠሩ የፖለቲካ እስረኞችን እንዲፈቱ አዘዋል። በተቃዋሚ የፖለቲካ ፓርቲዎች ላይ ተጥሎ የቆየውን እገዳ አንስተዋል። አንዳንድ ሙሰኛ ባለስልጣናትን አባረዋል። ጄል ኦጋደን በመባል የሚታወቀውን የማሰቃያ እስር ቤት ጨምሮ ሌሎች ብዙ ማገሮችን ዘግተዋል። ከ2020 ብሔራዊ ምርጫዎች በፊት ከአንድ ዓመት በኋላ ማለት ነው በኢትዮጵያ አቆጣጠር ከዚያ በፊት የቁልፍ ተቋማትን ነጻ አሰራር ለማጎልበት እርምጃዎች ተወስደዋል።
በኤርትራስ ሪፖርታችሁ በምን ላይ ያተኩራል ስል ፌሊክስ ሆርንን ጠይቄያለሁ።
In 2018 in Eritrea a July peace agreement with Ethiopia and the lifting of UN sanctions in October led to increased hope that draconian restrictions on basic
በ2018 ዓመተ ምህረት በኤርትራ ከኢትዮጵያ ጋር የተደረሰው የሰላም ስምምነትና ጥቅምት ውስጥ የተባበሩት መንግስታት ድርጅት ጥሎት የቆየው ማዕቀብ መነሳት በዛች ሀገር ውስጥ በመሰረታዊ መብቶች ላይ ተጥለው የቆዩ ገደቦች ይነሳሉ የሚሉ ተስፋዎችን አሳድረዋል። በ2018 ዓመተ ምህረት ግን የታዩ ለውጦች አነስተኛ ናቸው። በኤርትራ መገናኛ ብዙሃን ነጻ አይደሉም። የሲቪክ ማህበረሰቦች፣ የፖለቲካ ፓርቲዎች ወይም የፍትህ ስርዓቱ ነጻ አይደሉም። በህገወጥ መንገድ ማሰር በኤርትራ የተለመደ ነው። ዜጎች በብሔራዊ አገልግሎት ላልተወሰነ ጊዜ ይመደባሉ። ብዙውን ጊዜ የሚመደቡት ደግሞ ወታደሩ ውስጥ ነው። ብዙ ሺዎች በየወሩ ሀገራቸውን እየጣሉ ይሰደዳሉ።
የሂዩማን ራይትስ ዋች ዘንድሮ ባዘጋጀው የዓለም የሰብአዊ መብቶች አያያዝ ሪፖርት ኢትዮጵያና ኤርትራን የተመለከተውን ክፍል ያቀረቡትን ከፍተኛውን የአፍሪካ ጉዳዮች አጥኚ ፌሊክስ ሆርንን አመሰግናለሁ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሱ። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ፕሮግራማችን ያቀረበልን ሞክቤል ያሮ ነው። ደህና አምሹ።
ብቻን ተንብሎ ማላ በቃው ተዋላ ራሱን ብዙ አታለለ ልጋን ተናምጪ ያለ ስንቱ ያለ መች ይፈልጋል ሌላ ይሸሻል እንዳለ ቦታ ከኔ ናልኝ ጎኔ ነፍሴን ደሳላ እንዳስለቃት ልቤ ማላ ብቻን ተንብሎ ማላ
ይሁን።